ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሰኔ 21 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ጤና ይስጥልን፣ እንደምናመሻችኋል።
የሚኒስትሮች ምክር ቤት ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ አዘጋጀ። በአብይ ርዕስ ዘገባ ይዘናል።
በሶማሌ ክልል በአጣዳፊ ተቅማጥና ትውከት 68 ህጻናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታውቋል።
Very, very sadly, 68 children under the age of 5 die in hospitalization facilities.
በጣም አሳዛኝ ነው። እድሜያቸው 5 ዓመት ያልሞላ 68 ህጻናት አስቀድሜ በጠቀስኳቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ህይወታቸው አልፏል።
ቴራኖል የድንበር የለሽ ሐኪሞች ቡድን ያጣዳፊ ጉዳዮች ኃላፊ ናቸው። ዘገባ ይዘናል። ለአርዕስተ ዜናው አሉላ።
የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ ተዋጊዎች የቡድኑ የቀድሞ ምክትል መሪ ሙክታር ሮቦ አቡ ማንሱር ከከተመበት አካባቢ ወታደራዊ እንቅስቃሴያቸው ማየሉን ባለስልጣናት አመለከቱ። አቡ ማንሱር ባለፈው ሳምንት ነው በዩናይትድ ስቴትስ ከሚፈለጉ አሸባሪዎች ዝርዝር ስሙ የተነሳለት። ሶሪያ የኬሚካል መርዝ እንዳትጠቀም ዩናይትድ ስቴትስ ያቀረበችው ማስጠንቀቂያ በወጉ ያጤነች ትመስላለች ሲሉ የመከላከያ ሚኒስትር ጅማት ተናገሩ። በሌላ ሶሪያ ነክ ዜና በእስላማዊ ጽንፈኛ ቡድን አይሲስ ተይዛ በምትገኝ አንዲት የምስራቃዊ ሶሪያ መንደር በዛሬው ዕለት የተካሄደ የአየር ድብደባ እስካሁን በተረጋገጠው 15 ሰዎች መገደላቸውን የአካባቢው ሁኔታ የሚቃኙ ቡድኖች አመለከቱ የሚሉት ይገኙበታል።
ወደ ዝርዝር ዜናው እናልፋለን። የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ ተዋጊዎች የቡድኑ የቀድሞ ምክትል መሪ ሙክታር ሮቦ አቡ ማንሱር ከከተመበት አካባቢ ወታደራዊ እንቅስቃሴያቸው ማየሉን ባለስልጣናት አመለከቱ። አቡ ማንሱር ባለፈው ሳምንት ነው በዩናይትድ ስቴትስ ከሚፈለጉ አሸባሪዎች ዝርዝር ውስጥ ስሙ የተነሳው። ደቡባዊ ምዕራብ ሶማሊያ የሚገኙ የደህንነት ምንጮች ለአሜሪካ ድምጽ እንደተናገሩት አልሻባብ አቡ ማንሱር የጦር ካምፑን ካደራጀባትና ላለፉት 5 ዓመታት ከከተመባት ከባኮል ግዛቷ የሁዱር ከተማ በስተደቡብ 18 ኪሎ ሜትሮች ርቃ ወደምትገኘው የአባል መንደር ጦሩን አንቀሳቅሷል። ለደህንነቱ ሲባል ስሙ የማይገለጥ አንድ ምንጭ ከካምፑ ለአሜሪካ ድምጽ እንደተናገረው ያለበትን ለጠቆመ ሰው የ5 ሚሊዮን ዶላር ካሳ ሽልማት ያስገኝ ከነበረው ዩናይትድ ስቴትስ ከምትፈልጋቸው ወንጀለኞች ዝርዝር ስሙ የመነሳቱ ዜና ይፋ ከተደረገበት ካለፈው ሐሙስ አንስቶ የአልሻባብ ሚሊሻዎች ወደ ካምፑ ስልክ መደወላቸውን አላቆሙም። አልሻባብ አቡ ማንሱርን በከሃዲነት መወንጀሉንም እነዚሁ ምንጮች ጨምረው ተናግረዋል። በሌላ በኩል የአባል መንደር የምትገኝባት የሁዱር ከተማ ከንቲባ መሐመድ ሞላይም በአቡ ማንሱር ካምፕ ላይ ጥቃት ለመፈጸም አልሻባብ መዛቱን የሚጠቁሙ ዘገባዎች መሰማታቸውን ለአሜሪካ ድምጽ የሶማሊኛ ቋንቋ አገልግሎት ገልጠዋል። ይሁንና አቡ ማንሱር የተባለው ጥቃት ይቃጣ ይሆናል በሚል እየተዘጋጀ ይሁን አይሁን የሚያውቁት ያለመኖሩን አመልክተዋል።
ሶሪያ የኬሚካል መርዝ እንዳትጠቀም ዩናይትድ ስቴትስ ያቀረበችውን ማስጠንቀቂያ በወጉ ያጤነችው ትመስላለች ሲሉ የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ተናገሩ። ማቲስ የተሰጠውን ማስጠንቀቂያ ተገቢው ትኩረት የሰጡት ይመስላሉ ያሉት አዲስ የኬሚካል ጥቃት አትቃጣም ያሉትን የሶሪያውን ፕሬዚዳንት ባሽር አልአሳድን አስተዳደር ነው። የዋይት ሀውስ ቃል አቀባይ ሻን ስፓይሰር ከትላንት በስቲያ ሰኞ ከቀትር በኋላ ይፋ ባደረጉት ጋዜጣዊ መግለጫቸው የሶሪያውን ፕሬዚዳንት ባሽር አልአሳድን የመንግስታቸው ኃይሎች ዳግም ሌላ የኬሚካል ጥቃት ከፈጸሙ እርሳቸውና ጦር ሰራዊታቸው የበረታ ዋጋ የሚያስከፍል ቅጣት ይጠብቃቸዋል ሲሉ አስጠንቅቀዋል። የቃል አቀባዩ መግለጫ የተሰማው ሶሪያ ሌላ የኬሚካል መርዝ ጥቃት ለመፈጸም የሚያስችል መሰናዶ ይዛለች ሲል የአሜሪካ የደህንነት መስሪያ ቤት ካስታወቀ በኋላ ነው። ሆኖም የሶሪያ መንግስት ውንጀላውን አስተባብሏል። ባለፈው መጋቢት ወር መገባደጃ የሶሪያ መንግስት በተቃዋሚዎች እጅ ባለችው የሶሪያዋ የካህን ሼኩም ባደረሰው የኬሚካል መርዝ ጥቃት ከ80 በላይ ሰዎች መገደላቸውና ዩናይትድ ስቴትስን ጨምሮም የተለያዩ ሀገሮች መንግስታት ቁጣ መቀስቀሱ የሚታወስ ነው።
በሌላ ሶሪያ ነክ ዜና በእስላማዊ ጽንፈኛ ቡድን አይሲስ ተይዛ በመትገኝ አንዲት የምስራቃዊ ሶሪያ መንደር በዛሬው ዕለት የተካሄደ የአየር ድብደባ እስካሁን በተረጋገጠው 15 ሰዎች መገደላቸውን የአካባቢው ሁኔታ የሚቃኙ ቡድኖች አመልክተዋል። በጥቃቱ የተገደሉት ሰዎች ቁጥር እንደ አንዳንዶች ግምት 35 ደርሷል። የአካባቢውን ይዞታ የሚከታተሉትና ይህን መረጃ ይፋ ያደረጉት ቡድኖች አክለውም በኢውፍትሬቴስ ወንዝ አቅራቢያ ካሉ ሸለቆች አንዷ በሆነችው በዶብላን መንደር ለጊዜው የማን እንደሆኑ ያልተረጋገጡ ጄቶች የጣሉት የክላስተር ቦምብ መሆኑን ተናግረዋል። አካባቢው ዩናይትድ ስቴትስ፣ የሩሲያና የሶሪያ ጦር አውሮፕላኖች በመብረር የሚታወቁበት ነው። ዋና መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብቶች ተከታታይ ቡድን በትናንትናው ዕለት ይፋ ባደረገው ዘገባ ዓለም አቀፉ ጥምረት ኃይሎች በቅርቡ ርቀት በመትገኘው የአልሚያዲን በአንድ የአይሲስ እስር ቤት ላይ ባደረጉት የአየር ድብደባ 57 ሰዎች ተገድለዋል ብሏል። የተባለው ወንጀል ላይ የምትጣራ መሆኗንም ዩናይትድ ስቴትስ ተናግራለች። በሌላ በኩል አንድ ወታደራዊ ቃል አቀባይ ለአሜሪካ ድምጽ ሲናገሩ ተልእኮ የሚያከናውናቸው ወታደራዊ ዘመቻዎች በዘመቻው ወቅት በተጓዳኝ ሊደርሱ የሚችሉ አደጋዎችና በውጊያዎቹ በማይሳተፉት ላይ የሚደርሱ ጉዳዮችን ለመቀነስ በጥንቃቄ የታቀዱና ተግባር ላይ የሚውሉ ናቸው ብለዋል።
በትላንትናው ዕለት በዓለም ዙሪያ ቁጥራቸው የበዙ ኩባንያዎችን የመታው የሳይበር ጥቃት ባለፈው ወር በብሪታንያ ሆስፒታሎች ላይ ከተነጣጠረው የኮምፒውተር ጥቃት ጋር ተመሳሳይ መሆኑ ተገለጠ። ልዩነቱ እንደ አውሮፓ የፖሊስ መረጃ የትላንቱ ይበልጥ የተራቀቀ መሆኑ ነው። የአውሮፓ አቀፍ ፖሊስ ዲሬክተር ሮብ ራይንራይት ሌላ የበረታ የኮምፒውተር ጥቃት ነው ብለውታል። ዲሬክተሩ አክለውም ዋናክራይ ከተባለው ከቀደመው የኮምፒውተር ጥቃት ጋር የሚመሳሰል ነገር ግን የኮምፒውተር መረጃዎችንና በእርሱም የሚደገፉ ስራዎችን የማሰናከል አቅሙ የላቀና መጠነ ሰፊ ለአደጋ ተጋላጭነትንም የሚፈጥር መሆኑን ያሳየ ነው ብለውታል። ዋናክራይ ባለፈው ግንቦት በመላዋ ብሪታንያ በተለያዩ ሆስፒታሎች ላይ ባነጣጠረው ጥቃት አምቡላንሶችን ወደሚፈለጉበት ፈጥኖ እንዳይደርሱ መዳረሻቸውን በማሳሳትና ቀጠሮ የተያዘላቸውን የቀዶ ሕክምና አገልግሎቶች የጊዜ ሰሌዳ በመሰረስ አገልግሎታቸውን ክፉኛ በማስተጓጎል ለማሽመድመድ የቻለ አጥቂ የኮምፒውተር ፕሮግራም ወይም ራንሰምዌር ነው። ቁጥራቸው 300 የሚደርሱ ሰዎች የተጠየቁትን መያዣ ከከፈሉ በኋላ ነው አዋቂዎች በመጨረሻው የሳይበር ጥቃቱን የሚመክቱበት መንገድ ማግኘት የቻሉት። ራንሰምዌር በመባል የሚታወቀው አጥቂ የኮምፒውተር ፕሮግራም አንዴ ሰርጎ የገባበትን የኮምፒውተር የመረጃ ማከማቻ ማህደርና አንጎል ከተቆጣጠረ በኋላ የኮምፒውተሩን ባለቤት ወይም ህጋዊውን ተጠቃሚዎች ኮምፒውተሩን የመገልገል እድል የሚነፍግ ማስለቀቂያ ካልተከፈለም በስተቀር በውስጡ ያለውን መረጃ በአደባባይ የሚያዝረከርክ አሊያም ጨርሶ የሚደመሰው መሆኑን በማሳየት የሚሰራ አጥቂ የኮምፒውተር ሶፍትዌር ነው። የትላንቱ ሳይበር ጥቃት የግዙፉን የመድኃኒት አምራች ኩባንያ የመርክን የአሜሪካ ቅርንጫፍ፣ የሩሲያውን ሮስኔፍ የነዳጅ ኩባንያ፣ የብሪታንያውን የማስታወቂያ ድርጅት WPP እና የፈረንሳዩን የኢንዱስትሪዎች ቡድን ሴን ጎቢናን ጨምሮ በ64 ሀገሮች የሚገኙ የተለያዩ ኩባንያዎችና ተቋማትን ስራ ያወከ ነበር።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዓለም ምግብ ፕሮግራም WFP እንደ አውሮፓ አቆጣጠር ያለፈውን 2016 ዓመተ ምህረት የዓለም የረሃብ ይዞታ በተመለከተ ያካሄደውን ግምገማ ውጤቱን ይፋ አድርጓል። በመካከለኛው ምስራቅ፣ በአፍሪካና በሌሎችም የዓለም አካባቢዎች ያሉ ታጣዳፊ የግጭት ሁኔታዎች የተባበሩት መንግስታት ድርጅት በ2030 ረሃብን ጨርሶ ለማስወገድ የያዘውን ጥረት እያስተጓጎለበት መሆናቸውን አስገንዝቧል። የ2016 ጸረ ረሃብ ትግል በሚል ርዕስ ይፋ የተደረገውን ይህን የWFP ሪፖርት ተንተርሳ ሊሳ ሽላይን ከጄኔቫ ተከታዩን ዘግባለች። ቆንጅታይ
አምና በዓለም ዙሪያ 795 ሚሊዮን ሰዎች እንደተራቡ የተባበሩት መንግስታት ድርጅት ያሰራጨው ሪፖርት አስታውቋል። የዓለም የምግብ ፕሮግራም ቃል አቀባይ ቤቲና ሉሸር ለቪኦኤ በሰጡት ቃል ረሃብን በ2030 ዓመተ ምህረት ከዓለም ለማስወገድ የተወጠነው የዘላቂ ልማት ግብ ለአሁኑ እውነት የሚሆን አይመስልም ብለዋል።
As you know, the world is a mess. We have more emergencies than ever. We have more refugees than ever.
እንደምታውቁት ዓለም ላይ ያለው የተመሰቃቀለ ሁኔታ ነው። ከምን ጊዜውም ቁጥራቸው የበዛ አጣዳፊ ሁኔታዎች አሉ። የስደተኞች ብዛት እስካሁን ከታየ ሁሉ የገዘፈ ነው። በሁሉም ግንባሮች ሰዎች ራሳቸውን መመገብ እንዲችሉ ለመርዳት በመፍጨርጨር ላይ ነው ያለነው።
ባለፈው አመት የዓለም የምግብ ፕሮግራም ምግብ ወይም ምግብ መግዣ ገንዘብ በመስጠት 82 ሚሊዮን ሰዎችን ረድቷል። የተረዳው ሰው ቁጥር ብዙ ቢሆንም ካለው ችግር አኳያ ሲታይ ግን ፈጽሞ በቂ እንዳልሆነ የዓለም የምግብ ፕሮግራም ቃል አቀባይዋ አስረድተዋል። ግጭቶች የእርዳታ ድርጅቶችን ጥረት እያሰነካከሉ ነው ብለዋል። በልማት ረገድ ያስመዘገቧቸው እርምጃዎች በግጭት ምክንያት የተቀለበሱባቸው ሀገሮች እንዳሉም ጠቁመዋል። ለምሳሌ በነጻነቷ ዋዜማ ለብልጽግና ተዘጋጅታ የነበረችውን ደቡብ ሱዳንን ይጠቅሳሉ።
And look what happened. They went back to fighting. And for the first time in 6 years, this year we saw...
የሆነውን መመልከት ነው። ተመልሰው ውጊያውስ ገቡ። ከስድስት ዓመት በኋላ ያው አንዳንድ የደቡብ ሱዳን አካባቢ እንደገና የረሃብ ቸነፈር ገብቷል። አሁን ባለንበት በአዲሱ ምዕተ ዓመት ይህ ፈጽሞ ሊታመን አይችልም። በቃ ጦርነት መቆም አለበት።
ረሃብን መዋጋት ገንዘብ ይጠይቃል። WFP በሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ የተደቀነውን ረሃብ ለመዋጋት በአስቸኳይ 1 ቢሊዮን ዶላር ያስፈልገዋል። ዓለም አቀፍ ለጋሾች እጃቸውን ካልዘረጉ ታዲያ ሰዎችን ከሞት ማዳን ከባድ ነው ብለዋል ቃል አቀባዩ።
በመጨረሻም በተባበሩት መንግስታት የዩኤስኤስ አምባሳደር ኒኪ ሄሊ አገራቸው ሰሜን ኮሪያን፣ ሶሪያን፣ ቬኔዙዌላንና ሌሎችን ተጠያቂ ለማድረግ በመንግስታቱ ድርጅት ውስጥ ጠንካራ አቋም ያራመደች መሆኗን ለአንድ የዩኤስኤስ ምክር ቤት ጉባኤ ተናገሩ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚያው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን የሚተላለፍላችሁ የዛሬ ረቡዕ ሰኔ 21 2009 ምሽት ፕሮግራም ነው። ፋሲል ገበየው ከብርሃን ጋር ሆኖ ፕሮግራም እየመራ ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። አቀናባሪያችን ኦድሬስ ሪገስ ነው። ከሳውዲ አረቢያ ወደ አገራቸው ለመመለስ የኢትዮጵያ አየር መንገድን ትኬት ቆርጠው ወደ አገር ለመሳፈር ያልቻሉ ከ60,000 በላይ ኢትዮጵያውያን ጅዳና ሪያድ አውሮፕላን ጣቢያዎች ላይ እየተንገላቱ መሆናቸው ይናገራሉ።
ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሃንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ያለው የኤምባሲ ይሁን የኤርፖርት ስራ እየሰራን ያለ ነው።
የኢትዮጵያ አየር መንገድ ቃል አቀባይ ወይዘሮ ሀና አጥናፉ ናቸው። ዘገባ ይዘናል።
አሁን የሰዓቱን የዕለቱን አብይ ርዕስ
የሚኒስትሮች ምክር ቤት ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ አዘጋጅቷል። በረቂቁ መሰረት አዲስ አበባ ከኦሮሚያ ክልል ጋር በተያያዘ ፊንፊኔ ተብላ መጠራቷን ትቀጥላለች። በዓለም አቀፍ በአህጉራዊና በሀገር አቀፍ እንዲሁም በፌዴራል መንግስቱና በከተማው አስተዳደር ደግሞ እንደተለመደው አዲስ አበባ ተብላ እንደምትጠራ በረቂቅ አዋጁ ተጠቅሷል። አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የሥራ ቋንቋ ሆኖ እንደሚያገለግልም ረቂቅ አዋጁ አመልክቷል። በሕዝብ ተወካዮች ምክር ቤት በሚካሄደው ረቂቅ አዋጁን የማጽደቅ ሂደት ላይም በርካታ የህብረተሰብ ክፍሎች እንደሚሳተፉ ምክር ቤቱ አመልክቷል። እስክንድር ፍሬው።
የረቂቅ አዋጁ መነሻ በ1987 የጸደቀው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት መሆኑ በትናንት ምሽቱ የሚኒስትሮች ምክር ቤት መግለጫ ተመልክቷል። በዚህ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም እንደሚጠበቅለትና ዝርዝሩም በህግ እንደሚወሰን ተጠቅሷል። እስካሁን ሳይወጣ የቆየው ዝርዝርም ነው አሁን በረቂቅ አዋጅነት የወጣው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅና ዝርዝር ህግ ለማውጣት ጥረቶች ሲደረጉ መቆየታቸውን የሚኒስትሮች ምክር ቤት ትናንት ባወጣው መግለጫ አስረድቷል። ጥረቶች ሲደረጉ ቆይተው ይህ ረቂቅ አዋጅ ሊዘጋጅ ተችሏል ነው ያለው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅ የሚወጣው ህግ የአዲስ አበባ ከተማ ነዋሪዎችን መብቶችና ጥቅሞች በምንም መልኩ የማይሸራርፍ መሆኑንም ነው የገለጸው። ይልቁንም የአዲስ አበባና የኦሮሚያ ክልል ህዝብ ትስስርና መስተጋብር ይበልጥ ህጋዊ መስመር ይዞ እንዲጠናከር የሚያደርግና የጋራ ተጠቃሚነትን የሚያጎለብት ይሆናል ብሏል። የኦሮሚያ ክልል በአዲስ አበባ የሚጠበቁለት ልዩ ጥቅሞች በረቂቅ አዋጁ ተዘርዝረዋል። ልጆቻቸውን በአፍ መፍቻ ቋንቋቸው ማለትም በኦሮምኛ ለማስተማር ለሚፈልጉ ዜጎች የአዲስ አበባ ከተማ አስተዳደር በአፋን ኦሮሞ የመጀመሪያ ደረጃ ትምህርት ቤት ማደራጀት እንዳለበት ከተጠቀሱት አንዱ ነው። የባህል የቋንቋና የስነ ጥበብ አገልግሎት ከማህበራዊ አገልግሎት የሚመደብ መሆኑን ምክር ቤቱ አስተውሷል። ከዚህ አኳያ አገልግሎት ተጠቃሚ ለሆኑት የኦሮሞ ብሔር ተወላጆች በቋንቋቸው አገልግሎቱ እንዲቀርብ አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የስራ ቋንቋ ሆኖ እንደሚያገለግል በአዋጁ ተመልክቷል። የኦሮሞን ህዝብ ማንነት የሚያንጸባርቁ አሻራዎች በከተማዋ ውስጥ በቋሚነት እንዲኖሩ ማድረግም በአዋጁ ከተጠቀሱት ነጥቦች አንዱ ነው። በዚህም መሰረት ከክልሉ ህዝብ ጋር በተያያዙ ታሪካዊ ክስተቶች ስም መታሰቢያዎች እንዲኖሩ እንደሚደረግ አብራርቷል። አመች የሆኑ አደባባዮች፣ ጎዳናዎች፣ ሰፈሮችና የመሳሰሉት ቦታዎች እንዳስፈልጋግነቱ በቀድሞ የኦሮሞ ስማቸው እንዲጠሩ ማድረግ ያስፈልጋል ነው ያለው ረቂቃዋጁ። ረቂቃዋጁ ስለዋና ከተማዋ መጠሪያም ያብራራው አለ። እስካሁን የነበረውን በማስተዋወስ ጀመረ። ከተማዋ ከኦሮሚያ ክልል ጋር በተያያዘ ፊንፊኒ በሚል ስትጠራ መቆየቷን ተቆሟል። በአለም አቀፍ በአህጉራዊና በአገር አቀፍ ደረጃ እንደዚሁም በፌደራል መንግስቱና በከተማዋ አስተዳደር ደግሞ አዲስ አበባ ተብላ እንደምትጠራ ማስተዋወሷል። በሁለቱም ምርከኖች ያለውን የከተማዋን መጠሪያ ባለበት እንዲቀጥል ማድረጉ ተገቢ መሆኑን ረቂቃዋጁ ያስረዳል። ይሄም ሆኖ ፊንፊኔና አዲስ አበባ የሚሉት መጠሪያዎች በህግ ፊት እኩል ዕውቅና እንዳላቸው አስቀምጧል። የኦሮሚያ ክልል በአዲስ አበባ ከተማ ስለሚኖረው የኢኮኖሚ ልዩ ጥቅምን በረቂቃዋጁ ተዘርዝሯል። ከዚህ አንጻር ከተካተቱት ነጥቦች አንዱ በአዲስ አበባ ዙሪያ የሚገኙ የኦሮሚያ አርሶ አደሮች ጉዳይ ነው። አርሶ አደሮቹ የመሃል ደላሎችን አስወግደው ከአዲስ አበባ ሸማቾች ጋር በቀጥታ የግብይት ሰንሰለት የሚተሳሰሩበት ሁኔታ መመቻቸት እንዳለበት በረቂቃዋጁ ሰፍሯል። የከተማው አስተዳደር በራሱ ወጪ የግብይት ማዕከላትን አቋቁሞ ለአርሶ አደሮቹና ማህበሮቻቸው እንዲያቀርብም ነው ረቂቃዋጁ የሚጠይቀው። በአስተዳደሩ ውስጥ በልማት ምክንያት የሚፈናቀሉ የኦሮሞ ብሔር አርሶ አደሮችን ዘላቂ መቋቋሚያ የሚሆን ካሳ የማግኘት መብት ለማስከበር የሚሰራ ጽፈት ቤት እንደሚቋቋምም ተጠቅሷል። ከዚህ በፊት የተፈናቀሉና በቂ ካሳ ያላገኙ የኦሮሞ ብሔር አርሶ አደሮችን በተመለከተም ጽፈት ቤቱ በጥናት ላይ የተመሰረተ የማስተካከያ ስራ እንደሚሰራ ተጠቅሷል። ረቂቃዋጁ ሌሎች ነጥቦችንም አካቷል። በረቂቃዋጁ የዝግጅት ሂደት የኦሮሚያ ገዢ ፓርቲ ኦህዴድ፣ የክልሉ መንግስት፣ የአዲስ አበባ ከተማ አስተዳደርና የፌደራል መንግስቱ ከፍተኛ ባለስልጣናት መሳተፋቸውን የሚኒስትሮች ምክር ቤት አስታውቋል። ረቂቃዋጁን በማጽደቁ ሂደትም በርካታ የህብረተሰብ ክፍሎች እንደሚሳተፉ አረጋግጧል። የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች የተካሄደውን የተቃውሞ እንቅስቃሴ ተከትሎ የመልካም አስተዳደር ችግሮችን ለመፍታት በህብረተሰቡ የተነሱ ጥያቄዎችንም ለመመለስ እየሰራ መሆኑን ሲገልጽ ቆይቷል። የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያረጋግጠውና ለአመታት ሳይወጣ የቆየው አዋጅ በዚህ ሰዓት መውጣት ከዚህ ጋር የተያያዘ ስለመሆኑ በሚኒስትሮች ምክር ቤት መግለጫ አልተመለከተም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁትም የዕለቱ አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ደግሞ ይቀጥላል።
በኢትዮጵያ በድርቁ ሳቢያ በተከሰተው የምግብና የውሃ እጥረት እንዲሁም ይህን ተከትሎ በገባው የአተት ወይም የአጣዳፊ ተቅማጥና ትውከት ወረርሽኝ በሶማሌ ክልል 68 ሕፃናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። ቡድኑ ከኢትዮጵያ መንግስት ጋር በመተባበር በክልሉ ለ12 ዓመታት መስራቱን አመልክቶ ምግቡ በአጣዳፊ ሊደርሳቸው የሚገባ ሕፃናት ቁጥር ካለፈው ዓመት ጋር ሲነጻጸር በ10 እጥፍ ማደጉን ይፋ አድርጓል። የኢትዮጵያ መንግስት በድርቁ ለተጎዱ አካባቢዎች የአስቸኳይ ምግብ እርዳታ ማቅረብ ከፍተኛ ጥረት እያደረገ መሆኑና እስካሁን ምንም የሞተ ሰው እንደሌለ ሲገልጽ እንደነበርም ይታወሳል። ጽዮን ግርማ የድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊ የሆኑትን ቴራኖልን አነጋግራ ተከታዩን ዘገባ አጠናቅራለች።
ድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊዋ ቴራ ኖኤል በኢትዮጵያ ሶማሌ ክልል ድርቁ ያስከተለውን ችግርና ያንዣበበውን አደጋ ተዘዋውረው ተመልክተው ከጥቂት ቀናት በፊት ወደ አምስተርዳም መመለሳቸውን ገልጸውልኛል። ሁኔታውን ያስረዱትም በአይን ማኝነትም ጭምር ነው። የሐኪሞች ቡድኑ በሶማሌ ክልል ውስጥ በሚገኙ የተለያዩ ዞኖችና ወረዳዎች ውስጥ ለተጎዱ ህጻናት የህክምና አገልግሎት ሲሰጥ 12 አመታትን አስቆጥሯል ይላሉ ተራ። ነገር ግን ቡድኑ ባለፈው አመት ተመሳሳይ ወቅት ጋር ሲሰጥ ከነበረው አገልግሎት ጋር ሲያነጻጽረው የተመጣጠነ የምግብ እጥረት ያጋጠማቸው ህጻናት ቁጥር በ10 እጥፍ ጨምሯል። ህጻናቱ በድርቁ ምክንያት ባጋጠመ የተመጣጠነ የምግብና የመጠጥ ውሃ ማጣት በተጨማሪም ይህን ተከትሎ በገባው የአተት ወረርሽኝና አቅም ማነስ ምክንያት በክልሉ በከፍተኛ ሁኔታ የተጎዱበትን የዶሎ ዞንን ጨምሮ በተለያዩ ወረዳዎች የህክምና ማዕከላት አቋቁመው እድሜያቸው ከ5 አመት በታች የሆኑ 8000 ህጻናትን ለመርዳት እየሞከሩ እንደሆነ ተናግረዋል። ከነዚህ ውስጥ በህክምና መትረፍ ያልቻሉ ህጻናት በአሳዛኝ ሁኔታ ህይወታቸው ያለፈ መሆኑንም አስረድተዋል።
Very very sadly 68 children under the age of 5
በጣም አሳዛኝ ነው። እድሜያቸው 5 አመት ያልሞላ 68 ህጻናት አስቀድሜ በተቀስቀስኳቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ህይወታቸው አልፏል። ሰኔ ወር ገና አለማለቁን ስናስብ ሁኔታው ፍጹም ተቀባይነት የሌለው ነው። በርግጥ የህክምና አገልግሎት ለመስጠት የምናደርገው ጥረት እንዳለ ሆኖ እነዚህ ህጻናት ለማዳን አለመቻላችን በተለይ ሁኔታው እጅግ መጠነ ሰፊና ቀሳፊ መሆኑ ጋራ ስራውን ከባድ ያደርገዋል። በርካታ ህጻናትን ለመድረስና ህክምና ለመስጠት ካሉብን ፈተናዎች አንጻር ጥቂቶችን ብቻ አደርሰን የህክምና እርዳታ ማድረግ ላይ ማትኮራችን መድረስ የሚገባንን ያህል ሰፊ አገልግሎት ሽፋን አለማቅረባችን በእጅጉ ይረብሸናል። ለጥቂቶች አጠቃላይ የህክምና እርዳታ በማድረስና አገልግሎትን በማስፋት መካከል እንድንመርጥ መሆኑ የሚያሳዝን ነው።
ድንበሬለሽ ቡድኑ የሰበሰበው መረጃ የሚያሳየው የችግሩን ጫፍ እንጂ ሙሉ ስዕሉን አይደለም ያሉት ተራ በአቅም እጥረትና በተጎጂዎች ቁጥር ብዛት የተነሳ እርዳታ ሊደረግላቸው ያልቻሉ በርካታ ህጻናት በችግር ውስጥ ናቸው ብለዋል። የችግሩን ስፋትና ያንዣበበው አደጋም እጅግ ሰፊ መሆኑን ተናግረዋል።
This is the worst that anyone has seen in 30 years, the driest and the most prolonged. So the impact that has on population
ባለፉት 30 አመታት ከታዩት ሁሉ የከፋ ድርቅ ነው። ለረጅም ጊዜ መዝለቁ ደግሞ ችግሩን ያባብሰዋል። በማህበረሰቡ ላይ የሚያሳድረው ተጽዕኖ ሰፊ ነው። በተለይ እንደ ሶማሌ ክልል ያሉ አርብቶ አደሮች የሚኖሩባቸው አካባቢዎችን ኑሮ አውቋል። የምግብና የውሃ እጥረት በጎሳ ማዕከላትና በከተሞች ተሰባስበው እንዲኖሩ ሁኔታዎች አስገድደዋቸዋል። የሚበዙት ከብቶቻቸው በድርቅ የተነሳ ሞተዋል። ግመሎች፣ ላሞች፣ በግና ፍየሎቻቸው አልቀዋል። እነዚህ እንስሳት የምግብና የገቢ ምንጮቻቸው ናቸው። ድርቁ ምግብ አሳጥቷቸዋል። ውሃም እንዲው በመጥፋቱ በቂ የሆነ የመጠጥ ውሃ ለማግኘት አልቻሉም።
ተራ ሁኔታውን አያይዘው ሲገልጹ ከፍተኛ የሆነ ቁጥር ያላቸው በምግብ እጥረት ሰውነታቸው ተጎሳቅሏል። ከንጹህ ውሃ አቅርቦት ችግር የተነሳ አጣዳፊ ተቅማጥና ተውከትም ከባድ የጤና እክልና ጉዳት እያደረሰ ይገኛል ብለዋል። ነዋሪዎቹ ሁኔታውን እንዴት ተቀብለውታል? ለቴራ ያቀረብኩላችሁ ጥያቄ ነው።
People are very sad, they're very desperate. I've spoken to a lot of people who've told me the harrowing stories of
ሰዎች እጅግ የበረታ ሀዘንና ብሶት ውስጥ ናቸው። ከብቶቻቸው ያለቁባቸው፣ ምናልባትም የቤተሰብ አባላቶቻቸው የሞቱባቸው ሰዎች አነጋግሬያለሁ። ችግርን የመጋፈጥ ልምድ ያላቸው ማህበረሰቦች ቢሆኑም እንዲህ ያለ መከራ ግን አይተው እንደማያውቁ ነው የሚናገሩት። ተስፋ የማጣት ስሜት ይታይባቸዋል። ከአንድ በላይ ልጆች ያሏቸው እናቶችን ስናገኝ ስጋታቸው በምግብ እጥረት የተጎዳው ወይንም የተጎዳችው ህፃን ብቻ ሳይሆን ለሌሎችም ጭምር ነው። እነዚህ እናቶች በቤት ውስጥ የምግብና ውሃ ድልድልን መወሰን ይጠበቅባቸዋል። በቤት ውስጥ ያለውን አቻችለውና አብቃቅተው በህይወት ለማቆየት ይጥራሉ። እንደ እናት ሆናችሁ ብታስቡት የምግብ ድልድልን እንደ መወሰንና የወደፊት ዕጣ ፈንታቸውን እንደ አለማወቅ ልብ የሚሰብር ነገር የለም።
በኢትዮጵያ ድርቁ ይፋ ከተደረገበት ያለፈው የፈረንጆች ወር ጀምሮ 7.8 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የብሔራዊ አደጋ ስጋት አመራር ኮሚሽን ማስታወቁ ይታወሳል። በቅርቡ ይፋ በሚደረገው አጠቃላይ ግምገማም ይህ ቁጥር ሊጨምር እንደሚችል ገልጿል። በቅርቡ ሁኔታውን ተዘዋውሮ የጎበኙት የዓለም ባንክ የምግብ ፕሮግራም የኢትዮጵያ ተወካይ ጊዮን አይለት በበኩላቸው በዚህ ወር የምግብ አቅርቦቱ እየተሟጠጠ መሆኑን ገልጸው ነበር። የአደጋ ስጋት አመራር በበኩሉ የተረጂዎች ቁጥር መሟጠጥ የሚመለከተው የዓለም ባንክ የምግብ ፕሮግራም የሚመግባቸው 1.7 ሚሊዮኑን ብቻ ነው ብለው ነበር። አያይዘውም ከተያዘው የፈረንጆች ዓመት በኋላም ቢሆን አቅርቦት የሚቋረጥባቸው የድርቅ ተጎጂዎች አይኖርም ብለዋል። በሶማሌ ክልል በዶሎ ዞን ህይወታቸው ያለፈውን ህጻናት በተመለከተም ተጨማሪ መረጃ ለማግኘት ያደረግነው ጥረት ዛሬ አልተሳካም። ቀደም ባሉት ዘገባዎች መንግስት ዜጎቹን የመመገብ ጥረቱን አጠናክሮ እንደሚቀጥል ገልጿል። የድንበር የለሽ ሐኪሞች ተወካዮም ይህንን የመንግስትን ጥረት አድንቀው ችግሩ ግን ዛሬ ነገ የሚያስብል አይደለም፣ ዝናብ መዝነብ ቢጀምር እንኳን ብለዋል።
If the Ethiopian government is predicting rain, I'm very, very happy to hear it. And I hope that actually happens.
የኢትዮጵያ መንግስት ዝናብ ይዘንባል የሚል ትንበያ ካለው እኔ ዝናቡ ሲጥል ለማየት በጣም ጓጓለሁ። ምክንያቱም ሳሩ መለምለም ይጀምራል፣ ከብቶቹም ግጦሽ ያገኛሉ። የሚበዙት ከብቶች ባለቁበት ሁኔታ በአንድ ለሊት የምግብ አቅርቦት የሚሻሻልበትና ሰውነታቸው የመነመነ ሰዎች ኑሮ በፍጥነት ይሻሻላል የሚል እምነት የለኝም። መልሶ ማቋቋሙ ረጅም ጊዜ ይፈጃል። ሰዎች ምግብ ይፈልጋሉ፣ ምግብ የሚፈልጉት ደግሞ አሁን ነው።
የችግሩ ስፋት እጅግ አስጨናቂ መሆኑን የገለጹት ቴራ ኖልን ለጋሽ ድርጅቶች በቀጥታ በሰብአዊ እርዳታና በሕክምና ሙያ ላይ የተሰማሩ ሁሉ ፊታቸውን ወደዚህ ስፍራ ዙረው ሕፃናቱን መታደግ እንደሚገባ ምክረ ሐሳብ አስቀምጠዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። የጾታ እኩልነትን፣ የልጃገረዶችንና የወጣት ሴቶችን መብቶች ለማስጠበቅ በሚደረገው እንቅስቃሴ የአፍሪካ መንግስታት በፖለቲካ ፈቃደኝነታቸው ጋር የሚመጣጠን ሀብት እንደማይመድቡ ተጠቁሟል። በአፍሪካ ጥሩ ፖሊሲዎች ቢኖሩም ብዙዎቹ በስራ አለመተርጎማቸው ፈተና ነው መሆኑ ተነግሯል። መለስካቸው አማዝ ዘገባ ልኮልናል።
ከአፍሪካ ህብረት መደበኛ የመሪዎች ጉባኤ ቀደም ብለው ባሉት ቀናት የሚካሄዱ ስብሰባዎች ከትናንት ጀምሮ በአዲስ አበባ ከተማ እየተካሄዱ ናቸው። 30ኛው የሲቪክ ማህበረሰብ የቅድመ መሪዎች ጉባኤ ስብሰባም እየተከናወነ ይገኛል። ይህ በእንግሊዝኛ አጠራሩ አጽሮት ጂማክ የተሰኘው የማህበራት መድረክ በ30ኛው የምክክር ስብሰባው የሚያተኩረው የጾታ እኩልነትን ጉዳይ በአፍሪካ ህብረት አባል አገሮች መደበኛ አጀንዳ እንዲሆን ማስቻል ነው። የምክክር ስብሰባዎቹ መሪ ቃል ለልጃገረዶችና ወጣት ሴቶች ወደሚበጅ አንድ አህጉራዊ ፖሊሲ፣ የጾታ እኩልነት ለምጣኔ ሀብታዊ ለውጥ አንድ ቁልፍ አንደርዳሪ ኃይል የሚሆን ሰብአዊ መብት የሚል ነው። በምክክሩ ስብሰባዎች ከተገኙ የተለያዩ የሲቪክ ማህበረሰብ መሪዎች የተሰጠውን ጋዜጣዊ መግለጫ ተከትሎ ለቀረበላቸው ጥያቄ መሪዎቹ መልስ ሰጥተው ነበረ። ጂማክ የተሰኘው መድረክ ስላጋጠሙት ፈተናዎች በዚምባብዌ ሮዛሪያ ሜሞሪያል ትረስት የተባለ ድርጅት ዋና ሥራ አስፈጻሚ ኒሪያርዛይ ጉምቦርዝ ቫንዳ እንደሚሉት ከሆነ ማኅበራዊ ችግሮችን ለመፍታት ጥረት ስናደርግ ዋናው ማነቆ ከሀገር ውስጥ ሀብት ማሰባሰብ ነው ይላሉ።
የትምህርት ወይም የጤና መርሃ ግብሮችን ለማከናወን በወጠን ቁጥር የውጭ ድጋፍ የመፈለግ ዝንባሌ ያለን እንደሚመስለኝ፣ ፖለቲካዊ ፈቃደኝነት ሀብት በማደላደልም መገለጽ አለበት። ፖለቲካዊ ፈቃደኝነት እጅግ ርቀው በሚገኙ መንደሮች ለትምህርት፣ ለጤናና ለመሳሰሉት ማህበራዊ አገልግሎቶች በሚመደበው የሀብት መጠን መገለጽ ዋናው ቁም ነገር ነው። እንዲያው በተጠቃለለ መልኩ አለመደረጉን ማስተዋል አስፈላጊ ነገር ነው።
ሁለተኛው ፈተና ደግሞ ፖለቲካዊ ፈቃደኝነቱ አለ እየተባለም የተቀረጹ ፖሊሲዎችን በተግባር አለመተርጎም ነው ይላሉ ኃላፊዋ።
Africa is baskets and baskets and baskets of continental policies.
አፍሪካ ቅርጫት ሙሉ ፖሊሲዎች አሏት። የአፍሪካ ሀገሮች ያያሌ የዓለም አቀፍ ፖሊሲዎች ፈራሚዎች ናቸው። የሚጎለው ግን ሌላ ነው። ለምሳሌ ያለድሜ ጋብቻን ወይም በልጃገረዶች ላይ የሚፈጸም ጥቃትን ብንመለከት ፖሊስ የፍትህ ስርዓቱ በጤና አገልግሎቱ የተሰማሩት ሰዎች ህጉን ተግባራዊ ያደርጉታል ወይ የሚለው ነው። እና በፖሊሲውና በተግባር መካከለ ያለው ገደል አንዱ ፈተና ነው። ስለዚህ የመንግስት ፖለቲካዊ ፈቃደኝነት ያሉትን ፖሊሲዎች በስርዓት በመተርጎምም መገለጽ ይኖርበታል ማለት ነው።
ይሁንና ከ5 አመት በፊት በደቡብ አፍሪካ ደርባን ላይ ተመሰረተው ይህ የማህበራት መድረክ በአገሪቱ ሴት ልጆችን ከወንዶች የተስተካከለ ማህበራዊ ጥቅሞች እንዲጋሩና መብታቸውን ለማስከበር በሚደረገው ጥረት ያስገኛቸው ውጤቶች እንዳሉም ተገልጿል። በየሀገራቱ ፖሊሲዎች ውስጥ በዚህ ረገድ ተጽዕኖ ለማሳደርም ከፍተኛ አስተዋጽኦ አድርገዋል ብለዋል። ፎረም ፎር አፍሪካን ዊመን ኤጁኬሽናሊስት የተባለውን ድርጅት የወከሉት ማርታ ሙዌዚ ይህን በማስረጃ ለማቅረብ ሞክረዋል። ጀንደር ኢዝ ማይ አጀንዳ ካምፔን ጂማክ የተሰኘው ድርጅት ከ55 በላይ የሚሆኑ አፍሪካውያን የሲቪክ ማህበራት መድረክ ነው። እነዚህ ድርጅቶች የሚያተኩሩት በሴቶች መብትና በጾታ እኩልነት ላይ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ ስንሻገር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎችን ህገወጥ በሆነ መንገድ ማሸጋገርን የተመለከተ ዓመታዊ ዘገባው ከዓለም ከከፋ በደል ፈጻሚዎች ያላቸውን 23 ሀገሮች ዘርዝሯል። ቻይና ከበፊቱ ዝቅ ብላ ከሰሜን ኮሪያና ከሶሪያ ጋር መሰለፏንም አመልክቷል። ዘጋቢያችን ኒክ ቺንግ ከውጭ ጉዳይ ሚኒስቴር የላከውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
ሰዎችን ህገወጥ በሆነ መንገድ ማሸጋገር ዘመናዊ ባርነት ነው። የአሜሪካ ባለስልጣኖች በገለጹት መሰረት በብዙ ቢሊዮን ዶላር የሚገመት ገንዘብ የሚያስገኝ በዓለም ደረጃ 20 ሚሊዮን የሚሆኑ ሰዎችን ነጻነት የሚነፍግ የወንጀል ኢንዱስትሪ ነው። በዚህ ዓመቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘገባ ተጠቃሽ የሆነው ቻይናን ወደ ሰሜን ኮሪያና ሶሪያ ደረጃ ማውረዱ ነው። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያብራራሉ።
China was downgraded to tier 3 status in this year's report in part because it has not taken serious steps.
ቻይና በዚህ ዓመቱ ዘገባ ወደ 3ኛ ደረጃ ዝቅ ብላለች። አንዱ ምክንያት ሰዎችን በማሸጋገር ተግባር ያላትን ትብብር ለማቆም ክብደት የሚሰጠው እርምጃ ባለመውሰዳ ነው። ይህም ቻይና ያሉ ሰሜን ኮሪያውያንን በግዴታ ስራ ማስተማራትን ያቅፋል።
የቻይናን ደረጃ ዝቅ የማድረግ ውሳኔ የትራምፕ አስተዳደር ቻይናን በሰብአዊ መብት አያያዟ ለመንቀፍ የወሰደው የመጀመሪያ አብይ እርምጃ ነው። ቻይና ውሳኔውን አውግዛለች። አሜሪካ ዓመታዊውን ዘገባ የምታወጣው የተሻለ ለውጥ እንዲደረግ ለማበረታታት ነው ትላለች። ይህ ዘገባ ትላንት በወጣበት ወቅት ዘመናዊ ባርነትን በመታገል ላሳዩት ብርታት ከዓለም ዙሪያ ለ8 ወንዶችና ሴቶች ክብር ሰጥቷል። ከነሱም አንዷ ታይላንዳዊቷ ቡም ሞስቢ ናቸው።
We are here because of the hard work and teamwork of many heroes. In the end, when facing the evil
እኛ እዚህ ያለነው ብዙ ጀግኖች ባሳዩት ታታሪነትና ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ከይስ ተግባር ሲደቀንብን ያለን አማራጭ መታገል ወይንም አለመታገል ነው።
የፕሬዝዳንት ትራምፕ ሴት ልጅ ኢቫንካ የምትገኝባቸው የአሜሪካ ባለስልጣኖች ደግሞ የሌሎች ሀገሮች ባለስልጣኖች ችግሩን አይተው እንዳላዩ በመሆን ችላ እንዳይሉት ትላንት ጥሪ አድርገዋል።
This year's report emphasizes the responsibility all governments have to prosecute human traffickers.
የዚህ አመቱ ዘገባ መላ መንግስታት ሰዎችን በማሸጋገር ተግባር የሚሰማሩ ሰዎችን ለፍርድ የማቅረብ ኃላፊነት እንዳለባቸው ጫና ለማድረግ ነው። ሀገሮች ሰዎችን ህገወጥ በሆነ መንገድ የማሸጋገሩን ወንጀል እንዴት እንደሚታገሉ አይተው ሌሎች ሀገሮች እንዲማሩበትና ለመታገል ያላቸውን ቁርጠኝነት አድሰው ውጤታማ ስትራቴጂና ታክቲክ እንዲቀይሱ እድል ይከፍታል።
የከፋ በደል በመፈጸም ዝርዝር ውስጥ የገቡት ሀገሮች ከዩናይትድ ስቴትስ ጋር ከሚደረገው የባህል ልውውጥ መርሃ ግብር ሊታገዱ ይችላሉ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዜናው የዜና መጽሔቱ እዚህ ላይ ተጠናቀቀ። እስከ ምሽቱ 4 ሰዓት አብረን እናመሻለን። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን። አሁን ከስልክ አስተያየቶቻችሁ ጥቂቱን ነው የምናሰማችሁ።
አመሰግናለሁ። 16ቱ በሚያደርጉት ድርድር አቶ ፈራ ሸንቁጤ የህሊና እስረኛ የለንም ብለዋል። ስለዚህ 16ቱ ተቃዋሚዎች ምንድን ነው የሚጠብቁት? ቁርጥል እኮ ነገሯቸው። በዚህ እንደማንደራደር ብለው ነግሯቸዋል። ከተጀመረ ጀምሮ በዚህ አቋማቸው ምንም እንትን ያሉት ነገር የለም። አንደኛ እሱ ነው። ሁለተኛ ደግሞ የህሊና እስረኛ የለም የሚባል እሳቸው ለህሊናቸው ካልሰሩ ሌላ በህሊና አይሰራም ማለት ነው። ሲሰርቁ ባንክ ሲዘርፉ ነው ተገኝተው ነው አቶ መራራ ጉዲና የከሰሩት? ባንክ ሲዘርፉ ነው? ጋዜጠኞች ባንክ ሲዘርፉ ነው? በምን ምክንያት ነው ታዲያ ያሰራቸው? መንግስት ለእሳቸው የቻለ ታዲያ ምን አድርገው ነው የሚሰሩት? ያሰረበት ምክንያት አለም እያወቀ በጣም ያሳዝናል። እኔ አሁን እነሱ የሚደራደሩትን ለማን ብለው ነው ታዲያ?
እነሱን ቪዲዮዎች እንደምናለት በዛሬ ሁለት ለኦሮሚያ ክልል በአዲስ አበባ ዙሪያ በአዲስ አበባ ላይ የሚያስገኘውን ጥቅም እንደተወሰነ ሰምተናል። ውሳኔው መጥፎም ባይሆን ጥሩ ነው። ግን የኢትዮጵያ መንግስት በዚህ ውሳኔ ከዚህ በኋላ ኡፍሬ ተላደልኩ ጥያቄ ላይ ነሳብኝ ነው የሚል አሳሰብ ከሆነ እንደ ሞኝነት ይመስለኛል። ለምን ጥያቄ ማንሳት የጀመረ ህብረተሰብ የሰላምና የአንድነትን ጥቅም ካልገባው ዞትር ጥያቄ ማንሳቱ አይቀርም። አይደለም ተገንጥሎ ማንሳቱ አይቀርም። ለምን የምናየው ነገር ነው። ተገነጥሎ ሀገሮች ሁሉ ተገንጥለውም ጥያቄያቸው አይቀርም። የሚበጅ ከሆነ ደግሞ እናያለን። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን ለማስታወስ 2022059942 የውስጥ መስመር 14። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን።
ኢሜይል ለሚቀናችሁ ደግሞ አድራሻችን horn@voanews.com ነው። አዲሱ እዚህ ግድም ፋታ መውሰድ ሊኖርብን ነው።
በጣም ኔራችን ፋሻ ተወኛል።
በርከት ያሉ ዘገባዎችና ዜናዎችን ነበር ያቀረብንላችሁ። ታዲያ ለምሽቱ የተመረጠው ዜማ ምን ይሆን? እናንተን ፈላጊ እንመስላለን። ከሙዚቃው ሳት ነገር አይቀርም። ጎሳዬ ተስፋዬ ነው አለቃዬ የሚለን I'm አለቃዬ ድምፃዊ ንጉሳዊ ተስፋዬ እናመሰግናለን። ግሩም አድርጎ ነው የተጫወተው። አዲሱ
ግሩም አድርጎ ነው። ምርጫው ራሱ ደግሞ ሌላ ነው። ማን የመረጠው?
ብርሃን ዛሬ መረጠችልን። ብርሃን እናመሰግናለን፣ አቀናባሪያችን። አዲሱ ታዲያ ይሄ አንድ ሌላ ነገር ያስታውሳል። ጉሳይ ተስፋዬ በመጀመሪያ ጠፍቷል፣ አዲስ ስራ ይዞ ይወጣል ተብሎ ብዙ ተጠብቋል። የእሱ ጥበቃ እንዳለ ሆኖ የዚህ ዜማ ዋናው ዜማ የቆየ ስልት ላይ የምናውቀው ነው እና ያ ሰው ምናልባት በቅርቡ ወደ ራዲዮ መጽሔት ብቅ ሊሆን
ማን?
የዚህ ዜማ ባለቤት እንግዲህ የቆየ ዜማ ነው እና በእንጥልጥል እናሳልረው። አንተም ፈተና
ጉሳይ ትሰማለህ እንዳጠፋና
መልካም አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የፕሮግራም ማሳሰቢያ ለጥያቄው መልስ።
ሳውዲ አረቢያ ውስጥ ያለ ህጋዊ ፈቃድ የሚኖሩና የሚሰሩ ሰዎች እንዲወጡ የሀገሪቱ መንግስት የሰጠው የ90 ቀናት የጊዜ ገደብ ተጠናቋል። ይሁን እንጂ አሁንም ወደ 60 ሺህ የሚጠጉ የጉዞ ፈቃድ ወስደው ወደ ሀገራቸው ለመመለስ አልቻሉ። ፈቃድ የሌላቸው 105 ሺህ ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደዋል። ከ43 ሺህ በላይ የሚሆኑት ደግሞ ወደ ሀገር ገብተዋል።
በበረራ እጥረት ሳቢያ ወደ ሀገር ለመሳፈር የተቸገሩት የኢትዮጵያ አየር መንገድ በሚነሳባቸው ጅዳና ሪያድ አውሮፕላን ጣቢያዎች ላይ ከዛሬ ነገ እንሳፈራለን ሲሉ እዛው እየዋሉ እያደሩ ይገኛሉ። ለጥያቄው መልስ ዝግጅት ወደ ሀገራቸው የሚመለሱት ኢትዮጵያውያን የስራ እድሎች አሏቸው ይሆን? የመልሶ ማቋቋም እቅድ አለ? በአጠቃላይ በሀገሪቱ የተንሰራፋው የስራ አጥነት ችግር ለዚህ ሁኔታ ምን ያህል ድርሻ ይኖረው ይሆን? ሁኔታውን በቅርበት የሚዘግቡ ሁለት ጋዜጠኞች ነብዩ ሲራክና ስለሺ ሽብሩ በዘገባዎቻቸው የተረዱትን ከየማስታወሻ ደብተራቸው ያብራራሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለምና የፍልሰተኛ ሰራተኞችን ጉዳይ የሚያጠኑት ዶክተር አበባው ምናየ በዝግጅቱ ተሳትፈው ለጥያቄዎቻችሁ መልስ ይሰጣሉ።
እና እንግዲህ አድማጮች እስከዚያው ጥያቄዎቻችሁን እስከ ነገ ሐሙስ ሰኔ 22 2009 ዓ.ም ምሽት ድረስ ላኩልን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የቀደም ወደ ምትደውሉበት ቁጥር ነው። የኢሜይል አድራሻችን horn@voanews.com መሆኑን እናስታውሳለን። የስልክ ቁጥራችሁን ብትልኩልን ደግሞ እኛ ደውለን ጥያቄዎቻችሁን በቀጥታ ልንወስድ እንችላለን። ለጥያቄው መልስ
አድማጮች በለጥያቄው መልስ ተሳተፉ፣ ጥያቄዎቻችሁንም አድርሱን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ሳውዲ አረቢያ ስለሚገኙ ኢትዮጵያውያን ጉዳይ ይመለከታል።
ከሳውዲ አረቢያ ወደ ሀገራቸው ለመመለስ ትኬት ቆርጦ በበረራ እጥረት ምክንያት ወደ ሀገር ለመሳፈር የተቸገሩ ከ60 ሺህ በላይ ኢትዮጵያውያን አሉ። አብዛኛዎቹ ተመላሾች የኢትዮጵያ አየር መንገድ ትኬት የቆረጡና ከዛሬ ነገ እንሳፈራለን በሚል አየር መንገዱ በሚነሳባቸው በጅዳና ራያድ አውሮፕላን ጣቢያዎች ላይ መክረማቸው ይነገራል። የኢትዮጵያ አየር መንገድ መንገደኞቹ እስኪሳፈሩ መሳፈሪያ ወይም ማረፊያ ሆቴሎችን ማዘጋጀቱንም የተናገሩት የአየር መንገዱ ቃል አቀባይ ወይዘሮ ሃና አጥናፉ የችግሩን ምክንያት ያብራራሉ። የሳውዲ የአውሮፕላን ትኬት የቆረጡና ጉዞ ለመጀመር ሻንጣዎቻቸውን ከፍነው በረራ የለም ተብለው ወደ የቤቶቻቸው የተመለሱ ኢትዮጵያውያንም አነጋግረናል። መስታወት አረጋው ነች የዘገበችው።
ቀነ ገደቡ መጠናቀቅ ጋር ተያይዞ በርካታ ተመላሾች በመጨረሻው ሳምንት የጉዞ ሰነዳቸውና የጉዞ ትኬታቸውን በእጃቸው ቢይዙም ወደ ኢትዮጵያ ለመሳፈር ግን ተቸግረዋል። የኢትዮጵያ አየር መንገድ ትኬት የቆረጡ በርካታ ተመላሾች በረራ ባሉባቸው በጅዳና ሪያድ የአውሮፕላን ጣቢያዎች ለቀናት እያደሩና እየዋሉ ይገኛሉ። የዚህ ችግር ዋነኛ መንስኤ ከኢድ በዓል ጋር ተያይዞ በሳውዲ የአውሮፕላን ትራፊክ መጣበብ እንደሆነ የድርጅቱ ቃል አቀባይ ወይዘሮ ሃና አጥናፉ ያብራራሉ።
አዳዲሶችና ትልቅ ብዙ መንገደኛ ይዞልናል ብለን የምናስባቸውን መድበን እየሰራን ያለ ነው።
ያም እንደነ እንግዲህ አሁን ነጭ ፍሰበን በ 393 መንገድ ነው ወደ 400 መንገድ ነው ይዛሉ። ስለዚህ በቀን እስከ 3 ጊዜ ድረስ ይሄ አይሮፕላን ቢመላለስ ተጨማሪ መደበኛው በረራው ጋር ከሱ ጋር ተደምሮ ወደ 4 በረራ ይሆንልናል ብለን ነበር እቅዳችን። ስለዚህ 400 ጊዜ 4 በረራ በሚመልጥበት ጊዜ ወደ 1600 መንገደኛ ከጂዳ ብቻ በቀን እናመጣለን እስከ 1600 በሚል ነበር እቅድ የምንሰራው። አሁን ግን የአይሮፕላን ጣቢያው ላይ ትንሽ መጣበብ አለ እሱ ጋር። ያ በእቅዳችን እንደሚሄድ አላረገንም። እንግዲህ አንዱ መጣበብ ትልቁና ሰፊው ቦታ የሚይዝብን ምንድን ነው? የቼክን ካውንት የምንለው መንገደኞች ትኬቱ እንደዚህ የሚያስተካክሉበት ቦታ እዚያ ላይ ችግር ተፈጥሮብናል። ያ በጣም ፍላይቱ እንዲዘገይ አድርጎናል። በዛ ምክንያት እንግዲህ መንገደኞቻችን እየተጉላሉ ነው ያሉት።
በበረራ መጣበብ ምክንያት ከተያዘላቸው የጉዞ ሰዓት ለቀናት እየዘገዩ የሚገኙት ተመላሾች በፍጥነት እንዲጓዙ አሊያም ጉዟቸውን እስኪጀምሩ የሚያርፉበትን ቦታ ለማዘጋጀት የኢትዮጵያ አየር መንገድ ጥረት በማድረግ ላይ መሆኑንም ቃል አቀባይዋ ገልጸዋል።
እውነት ነው። ማረፊያውን እያዘጋጀ ነው። መንገደኞቻችንንም በየቦታ ያሉትን ሁሉ ከዚህ የላክናቸው ተጨማሪ የሰው ኃይሎች አሉ። ከኢትዮጵያ አየር መንገድ እነዚህ መንገደኞች በምንጨምርበት ጊዜ መደበኛ ለቦታ ላይ ሰሩት የነበሩት በቂ እንዳልሆኑ ተመለከትን። ተጨማሪ ሰው ኃይል ልተናል። ግን ዋናው ከዚህም ተጨማሪ ሶሉሽን ለመስጠት የምንፈልገው ምንድን ነው? የመንገደኞች ቁጥር በአንዴ ጨመረብን። ልክ አዋጁ ከታወጀበት ጊዜ ጀምሮ እኛ ስራችንን ጀምረን አይሮፕላኖችን መላክ ጀምረን ነበረ። ግን መጀመሪያው አካባቢ ላይ ብዙ መንገደኛ አልነበረን። ስለዚህ ያጠናቸውን በረራዎች ሁሉ እየሰረዝን የቆየ ነው። በኋላ ግን ቀኑ ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሃንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን ያለ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ካለው የኤምባሲ ይሁን የኤርፖርት ጋር እየሰራን ያለ ነው። ዋናው ግን ምንድነው የትም ሀገር ላይ ስንሄድ በ45 ደቂቃ በአንድ ሰዓት ላይ አይሮፕላኑ አርፎ መንገደኛ ወርዶ ይዞ ይመለሳል። አሁን ያንን ለማድረግ እንግዲህ የኛም ቶፕ ማኔጅመንት ላይ ያሉት ከሳውዲ ካሉት መንግስታትና የአይሮፕላን የኤርፖርት ኃላፊዎች በሙሉ ጋር ትልቅ ንግግር ላይ ነው ያሉት። ያሉንም መንገደኞች እንዴት በፍጥነት ማውጣት እንችላለን?
በሺዎች የሚቆጠሩ ትኬት የቆረጡ ተመላሾችን ወደ ሀገር ለመመለስ የተመደቡት አውሮፕላኖች ከፍተኛ ጥረት በማድረግ ላይ እንደሚገኙም ቃል አቀባይዋ አብራርተዋል።
በአብዛኛው ከጂዳና ከሪያድ ነው። ደማምም አለን። ጂዛ ጠይቀን ነበረ። ጂዛ ፈቃዱ ስላልተሰጠ እዛ መብረር አልቻለም። እነዚህ ዴይሊ ፍላይቶች አሉ። እንግዲህ ሪያድና ጂዳ ላይ ግን እስከ 3 ፍላይት በቀን ለመብረር ነው የምንሞክረው። ግን ተሰምቶ በማይታወቀው በአየር መንገድ ሳይት እንግዲህ አንድ አውሮፕላን ሂዶ ሰው እስከ 24 ሰዓት እስከ 25 ሰዓት እየዘገየብን ያለ ወጣ ከተባለ 10 ሰዓት ቆይቶ ነው የሚወጣ ያለው። አንድ ሰዓት ውስጥ መመለስ ያለበት
ምንድን ነው ምክንያቱ?
ምክንያቱ እንግዲህ ዋናው የቼክን ካውንተር መጣበብ ነው። ይህ አስተራችን የነበረው ምንድን ነው? ገና አይሮፕላኑ ሳያርፍ በፊት መንገደኛው እንደመጣ ፓስፖርቱን ተቀብለን ትኬት ዲቴልን ተቀብለን መንገደኛውን ሁሉም ፕሮሰሱን ጨርሰን ብናስቀምጠው አይሮፕላኑ እንዳረፈ አስነስተን ማምጣት እንችላለን። አሁን ባለን ሁኔታ ግን አይሮፕላኑ ሲያርፍ የቼክ ካውንተር ይላል። ስለዚህ አይሮፕላኑ ካረፈ በኋላ የሁሉ መንገደኛ ተቀብለን አስተናግደን ለማስወጣት በጣም ጊዜ እየፈጀ ነው። የሚያለንም የተፈጠረም የተፈጠረልንም የቼክ ካውንተሩ በጣም አነስተኛ ነው። ኤርፖርቱ በጣም ጥበት አለው። በዛ ምክንያት የምንፈልገው መንገደኛ በምንፈልገው ሰዓት ላይ ማንሳት አልቻለም።
የሳውዲ አረቢያ የአውሮፕላን ትኬት ቆርጠው ሊሳፈሩ ሲሉ ከዲዛን ኤርፖርት ግልጽ ባልሆነ ምክንያት ከበረራ የተመለሱ ሁለት እናቶችንም አነጋግረናል።
ሰውን ካላስ ካሁን በኋላ መሳፈር የለም ተመለስና ቁጭ ብሎ አለች። ያንም ተመስተን ቁጭ አለሽ ያሰው ምን ላርክ ትናንትና ሆሉ አሁን ዛሬም ይሄዳሉ። ብሩም መሳፈር ከሌለ ካላስ ብሩም መልስ ነው አሉ። ብሩም አይመለስም መሳፈርም የለም ካላስ ተመልሰን ቁጭ ነው ብለን ያለ
አረ ምክንያት አናውቀውም ዝም ብለው ተመለሱ አሉ።
ማን ያላችሁ?
እዛን ጨርሰን እቃችን ተጥና ነበር። ከዛ ደግሞ ካላስ ተመለሽ አሉ። ለምን እንደሆነ እኔ እንጃ አላውቅም። እዛ እንደደረሱ እቃው እንትን ተመዝኖ አልፎ ነበር ተጠቅሎ ነበር። የዱባይና የአዲስ አበባ ስድስት ወረቀት ጨርሰን ነበር። በኋላ ደግሞ ካላስ
የኢትዮጵያ አየር መንገድ ለተፈጠረው እንግልት ይቅርታ እንደሚጠይቅና ተመላሾችን ወደ ሀገር እንዲገቡ ለማድረግ ጥረቱን እንደሚቀጥል የድርጅቱ ቃል አቀባይ ወይዘሮ ሀና አጥናፉ በመጨረሻ ተናግረዋል።
መስታወት አድርገው እናመሰግናለን። ወደ ቀጣዩ ቅንብር እንለፍ። አሜሪካና ህዝቧ።
የዩናይትድ ስቴትስ የህዝብ ቁጥር አሃዞች ወጥተዋል። የአሜሪካ የእድሜ ባለጠጋው ቁጥር ከሌላው ጋር ሲነጻጸር እየበዛ ነው ይላል። አሜሪካና ህዝቧ በዛሬ ቅንብሩም ሲንደረደር የህዝቡ ስብጥርም ከጊዜ ወደ ጊዜ እያደገ መጥቷል። ይህ ለውጥ ታዲያ ከቴክሳሷ ሂውስተን ከተማ ይበልጥ የሚያሳይ ስፍራ የለም። የአነስተኛ ቁጥር ያላቸው ማህበረሰብ አባላት ቁጥር በፍጥነት እያደገ ያለባት ሂውስተን አሜሪካ ውስጥ የህዝብ ስብጥር ለውጡ ምን አይነትና ምን ያህል እንደሆነ በማሳየት ልትወሰድ ትችላለች ይላል ሬሞን ቴይለር ከዚያው ባጠናቀረው ዘገባው። ቆንጅታየ ለዛሬው አሜሪካና ህዝቧ ዝግጅቷ እንዲህ አቀናብራዋለች።
በአንድ ወቅት በአብዛኛው የነጮችና የላቲን አሜሪካ ዝርያ ተወላጆች ከተማ ተብላ ትታወቅ የነበረችው ሂውስተን ዛሬ እነሆ አሜሪካ ውስጥ በብዝሃነት ስብጥሯ ወደር የሌላት የሚል ማዕረግ ተላብሳ ፈታ ብላ ትነሸነሻለች። በአንድ ወቅት የወግ አጥባቂ ቴክሳኖች ጠንካራ ይዞታ ስትባል የነበረችው ከተማ ብዙዎች ነዋሪዎች ታዲያ ይህን ማዕረጓን በኩራት ይገልጹታል። ኒኪ ቫስኬዝ አንዷ ናቸው።
I'm Caucasian and my husband is Hispanic and we have my beautiful mixed babies and I think here it's welcome and it's appreciated.
እኔ ነጭ ነኝ፣ ባለቤቴ ደግሞ ላቲኖ ነው እና ድብልቅ ዘር የሆኑ ቆንጆ ቆንጆ ልጆች አሉን። እዚህ ይሄ ተቀባይነት ያለው ነው።
ዳያን ዋተንም ሌላ የሂውስተን ነዋሪ ናቸው።
Everybody has a home here. This is where you should come.
ይሄ የሁሉ ሰው ሀገር ነው። ወደዚህ ብትመጡ ይሻላችኋል።
ዲሞክራቱ የሂውስተን ከተማ ከንቲባ የአምናውን ምርጫ ተከትሎ ሂውስተንን መጤውንና ስደተኛውን ማህበረሰብ በደስታ ተቀባይ ከተማ ሲሉ አወጀውላታል። ትውልደ ቻይናው ቄስ ሊ ሃሲያ የሰባት አመት ልጅ ሳሉ ነው ከቤተሰባቸው ጋር ወደ ሂውስተን ሄደው መኖር የጀመሩት። በመልካ ምድራዊ ቦታዋ ያኔ የአሜሪካ ወግ አጥባቂ የመጽሐፍ ቅዱስ መቀነት ባይብል ቤልት ተብለው በሚታወቁት በአርካንሳ፣ ሚሲሲፒ፣ ጆርጂያና ቴነሲ ተከባያለችው ቴክሳስ በቅርብ አመታት መጤዎችን በደስታ ተቀባይ የሆነች መምጣቷን አስተውያለሁ ይላሉ።
The Bible talks about welcoming immigrants and foreigners and refugees as well. So I think it's just that
የሌላ ሀገር ሰዎችንና ስደተኞችን መቀበል እንደሚገባ መጽሐፍ ቅዱስ ያስተምራል። ስለዚህ እንደሚመስለኝ ይሄ ለሂውስተን ነዋሪ የተለመደ ተፈጥሯዊ ባህሪው ነው። አሁን ደግሞ ከማናቸውም የቴክሳስ ከተሞች ይበልጡን መጤ ተቀባይ ያደረገን ምናልባት የብዝሃነት ስብጥራችን ትልቅነት ይመስለኛል።
በአዲሱ የዩናይትድ ስቴትስ የህዝብ ቆጠራ መሰረት በመላ ሀገሪቱ ነጩ ማህበረሰብ እድሜው እየጨመረ ነው። የሂውስተኗ ሃሪስ ወረዳም ከዚህ የተለየች አይደለችም። ስቴፈን ክላይንበርግ የኪንደር የከተሞች ጥናት ተቋም ባልደረባ ናቸው።
63-year-old Anglos are not going to be making a whole lot more babies. And so you can go to the bank on this. No.
63 አመት እድሜ ላይ ያሉ ነጮች ከዚህ እድሜ በኋላ መቼም ተጨማሪ ልጅ አይወልዱም። አንድ በእርግጠኝነት መታወቅ ያለበት ጉዳይ ከዚህ በኋላ በያዝነው 21ኛው ምዕት ዓመት ስንጓዝ በሂውስተንም ይሁን በመላዋ ቴክሳስ ወይም በአጠቃላይ በአሜሪካ ከነጩ ይልቅ የአፍሪካውያን አሜሪካውያኑ የእስያ ዝርያው የላቲኖ ቁጥር ከፍ እያለ እንዳይሄድ የሚያደርግ አንድም ኃይል አይኖርም። ያን ምንም አያስቆመውም።
ይህ የስነ ህዝብ ስብጥር ለውጥ ታዲያ እድሜያቸው ገፋ ላሉት በተለይም የትምህርት ደረጃቸው ዝቅ ያለና የሥራ ዕድል ለተመናመነባቸው ነጮች ከባድ እንደሚሆን የከተሞች ጥናት ባለሙያው ያምኑበታል።
Every community is seen as simultaneously and that underclass is the great question for the sustainability of
በሁሉም ማህበረሰብ ባለመካከለኛ ገቢውና ብዝቅተኛው ባንድ ጊዜ ያደገ ነው። እንግዲህ በሃያኛው ክፍለ ዘመን ሂውስተን ከተማም ትሁን በአጠቃላይ አሜሪካ ስለሚኖራቸው ዘለቄታ ትልቁ ጥያቄ የሚሆነው የዝቅተኛ ገቢው መደብ ጉዳይ ነው።
ይሁንና ከተለያዩ የማህበረሰብ ክፍሎች በሆኑ የሂውስተን ነዋሪ ወጣቶች ዘንድ ግን የከተማዋ የብዝሃነት ስብጥር ለየት ባለ አይን ነው የሚታየው። አብደላ ኩደራት የሂውስተን ነዋሪ ነው።
People here are used to seeing all kinds of variations and diversity. But if I were to go into even smaller Texas towns,
እዚህ ሁሉን አይነት ሰው ማየት የተለመደ ነው። ነገር ግን አነስ ወዳሉትና የነዋሪው ስብጥርም ዝቅተኛ ወደ ሆነባቸው አለባበሳችንም ወዳልተለመደበት የቴክሳስ ከተሞች ቤድ አድሮ ሊገጥመኝ ይችላል።
We were never really sectioned where like this is only the Hispanic area so we always kind of
ይሄ የላቲኖች ክልል ነው ተብሎ የታጠረ አካባቢ የለም። ምን ጊዜም ቢሆን አብረን ይኖር ነው።
ሰማንታ ግራዚያም የሂውስተን ነዋሪ ናቸው። በአዲሱ የህዝብ ቁጥር መሰረት የሂውስተኗ ሃሪስ ቀበሌ ከመላዋ ዩናይትድ ስቴትስ በአንድ አመት ጊዜ ውስጥ ብቻ የላቲን አሜሪካ ዝርያ ያላቸውና የጥቁሮች ብዛት ከሁሉም ይበልጥ ያደገባት ሆና ተገኝታለች።
ቀጥሎ ሴቶችና ቤተሰብ ነው የሚቀርበው። ልጆቻቸውን ጡት እያጠቡ ያታደጉ እናቶች እድሜያቸው እየገፋ ሲሄድ የልብ ህመም እንዳይተናኮላቸው ያግዛል ይላል አዲስ የወጣ ጥናት። ይህ እውነት ካለው ቀድሞውንም ቢሆን ልጆች ጡት እየጠቡ ሲያድጉ ለእነርሱም ለእናቶቻቸውም ጥሩ እንደሆነ ሲነገር በኖረው ምክር ላይ ተጨማሪ ጥሩ ዜና መጣ ማለት ነው። ጄሲካ በርማን አጠናቅራ ቆንጅታዬ እንዲህ አቅርበዋለች።
ከዚህ ቀደም የታወቁ በሆኑት ጠቀሜታዎቹ ምክንያት ሐኪሞች እናቶችን ልጆቻችሁን ጡት አጥቡ ብለው ሲመክሩ ረጅም ጊዜ አላቸው። የእናቲቱ የሰውነቷ የበሽታ መከላከያ በጡቷ በኩል ወደ ልጇ ያልፋልና ይረዳዋል። ከዚያም ሌላ የውሃው ንጽህና የተጓደለ በሆነባቸው ድሃ ሀገሮች ደግሞ ለህይወታቸው ከሚያሰጉ ውሃ ወለድ በሽታዎች ህፃናቱን ይጠብቃል በማለት ነው። ይሄኛው አዲስ የጥናት ውጤት ነው። እናቶች ልጆቻቸውን ጡት እያጠቡ ካሳደጉ ወደፊት ለራሳቸው ለእናቶቹ የጤና ጠቀሜታ ሊኖረው እንደሚችል የሚያበስር ነው። ቻይና ውስጥ የተካሄደው ጥናት ልጆቻቸውን ጡት እያጠቡ ያሳደጉ እናቶች እድሜያቸው ገፋ እያለ ሲመጣ ማይሌጁ ሲጨምር ይሉታል እዚህ ሀገር እንደው አሁንስ አስተዋወቀች አቤት ልጅ ሆና ባያችኋት የሚባልበት ጊዜ ስደርስ ማለት ነው። ያን ጊዜ ለልብ ህመም ወይም ለአንጎል ውስጥ ደም መፍሰስ የመጋለጧ እድል በ10% ይቀንሳል ይላል። በቤጂንግ ዩኒቨርሲቲ በቻይናውያን የሳይንሶች አካዳሚና በኦክስፎርድ ዩኒቨርሲቲ የተካሄደው ምርምር ከ289,000 በላይ እድሜያቸው በአማካይ 51 ዓመት የሆኑ ሴቶችን የጤና መረጃዎች ተከታትሏል። ታዲያ ምንድን ነው ያገኙት ተመራማሪዎቹ? ልጆቻቸውን ጡት ያጠቡ እናቶች ፈጽሞ አጥብተው ከማያውቁት ጋር ሲነጻጸሩ ለልብ ህመም የመጋለጣቸው እድል በ9%፣ በአንጎል ውስጥ ደም መፍሰስ በእንግሊዝኛው ስትሮክ ለሚባለው የመጋለጣቸው እጣ ደግሞ በ8% እንደሚቀንስ ነው የደረሰበት። ልጆቻቸውን ከ2 ዓመት በላይ ስራዬ ብለው ያጠቡት ደግሞ ከበሽታዎቹ የመጠበቅ እድላቸው እንዲያውም ከፍ ያለ እንደሚሆን ጥናቱ ይጠቁማል። ከልብ ህመም 18%፣ ከአንጎል ላይ ደም መፍሰስ የመጋለጥ እጣቸው ደግሞ በ17% እንደሚቀንስ ይናገራል። ዶክተር ኒሳ ጎልድበርግ የልብ ሐኪም ናቸው። በዚህ ምርምር ባይሳተፉም ጡት በማጥባታቸው እናቶች የሚያገኙት ጠቀሜታ ኦክሲቶሲን ከሚባለው ሆርሞን ጋር የተያያዘ ሳይሆን አይቀርም ይላሉ።
And oxytocin is a hormone that helps the flexibility of our blood vessels. And flexible blood
oxytocin የደም ቧንቧዎች እንደ ልብ መለጠጥ እንዲችሉ የሚረዳ ሆርሞን ነው። የደም ቧንቧዎች እንደ ልብ ተለጣጭ ሲሆኑ ደግሞ ግድግዳቸው ላይ ኮሌስትሮል እንዳይጋገር ይከላከልላቸዋል።
የዚህ ጥናት ውጤት በአሜሪካ የልብ ሕክምና ማህበር መጽሔት ላይ ወጥቷል። ዶክተር ጎልድበርግ በኒውዮርክ የሚገኘው ጃን ኤች ቲሽ የሴቶች የጤና ማዕከል የሕክምና ዲሬክተር ናቸው።
For those women who don't choose to breastfeed, there are other things they can do to prevent heart disease.
ልጆቻቸውን ጡት ማጥባት የማይፈልጉ ሴቶች ደግሞ የልብ ህመምን ለመከላከል መውሰድ የሚችሏቸው ሌሎች መንገዶች አሉ። የአካል እንቅስቃሴ ማድረግ፣ ለምሳሌ በቀላሉ የእግር ጉዞ ማድረግ፣ ፍራፍሬ፣ ቅጠላቅጠል፣ ካልተፈተገ እህል የተሰራና የቅባቱ መጠን አነስተኛ የሆነ ፕሮቲን ያካተተ ለጤና ጥሩ የሆነ አመጋገብ መልመድ ጥሩ ነው።
ቻይና ውስጥ በተካሄደው በዚህ ምርምር የተጠኑት እናቶች ልጅ ከወለዱ ከበርካታ አመታት በኋላ በሰጧቸው መረጃ ላይ የተመረኮዙ እንጂ ለጥናቱ ተብሎ እንደ ቤተ ሙከራ ባለ አሰራር በተወሰኑ ሴቶች ላይ የቅርብ ተከታታይ ክትትል እየተካሄደ የተከናወነ ባለመሆኑ ጡት ማጥባት የልብ ህመም፣ ጡት ማጥባት እና ያንጎል ላይ ደም መፍሰስ ያላቸውን ቀጥታ ግንኙነት የሚያረጋግጥ ሊሆን እንደማይችል ዶክተር ጎልድበርግ ሳያስጠነቅቁ አላለፉም።
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናቸው ዝግጅቶች እዚህ ላይ ተጠናቀቁ ነው።
በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አሉላ ከበደና
እኔ ደግሞ አዲሱ አበበ ነኝ። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም።